Stories from Sidama and Walaita regions in Ethiopia, collected in Awassa in February 1997 by Elizabeth Laird, under the auspices of the Ministry of Education, the Regional Educational Bureau, and the British Council.
እሺ አሁንም አበበ ነኝ በጥንት ዘመን በአንድ አካባቢ በአንድ ቤት ውስጥ አንድ አንበሳ አንድ ዝንጀሮና ጦጣ ይኖሩ ነበር አሁን ሲኖሩ እንደ አንድ ቤተሰብ ሆነው በሚኖሩበት ጊዜ የሥራ ክፍፍል ነበራቸው የሥራ ክፍፍሉ ምንድነው አንበሳ ያው ባንበሳነቱ የቤቱ አባወራ ነው አስተዳዳሪ ነው አለቃ ነው ዝንጀሮ ቤት ጠባቂ ነው ጦጣ ውጪ አካባቢውን የሚቆጣጠር የሚንከባከብ በነገራችን ላይ እነዚህ ሰዎች አንዲት ጥገት የምትታለብ ላም አለቻቸው እና እቺን ላም ይጠብቃል ጦጣ አካባቢውን እርሻውን ይጠብቃል በአጠቃላይ ደጁን ይንከባከባል እንግዲህ የሶስቱም ስራ ድርሻ እንደዚህ ሆኖ ይኖራሉ አሁን ሲኖሩ ላሚቷን ጦጣ ጠብቃ ትውልና ትታመጣለች ቤት የሚያስረው ዝንጀሮ ነው ወተት የሚያልበው ግን አንበሳ ነው አንበሳ ያልብና ወተቱን ያስቀምጣል አሁን ይሄንን ወተት ያስቀምጣውን ምግብ በሚቀርብበት ጊዜ አቅራቢዋ ጦጣ ናት ጦጣ ያው በባህሪዋ በጣም ቀልጣፋ ስለሆነች የምታምርም ስለሆነች አንበሳ ምግብ እንድታቀርብለት በጣም የሚያቀርበው ጦጣ ነው አሁን ይሄ ወተት ተታልቦ ተቀምጦ ወተት ሁሉ ጊዜ ይጎላል ምን እንደሚጠጣው አይታወቅም አንበሳ ያልብና ብቻ ያስቀምጣል አቅራቢዋ ጦጣ ስለሆነች ምን ያክል ተቀመጠ ምን ቀረ የትኛውን ጠጣን የትኛው ቀረ የሚለውን ነገር አያውቅም እቺ ጦጣ ግን ትጠራጠራለች ለመጨረሻ ላይ ጌታዬ እኔ በጣም እየተቸገርኩ ነኝ እርሶ ወተት ሲያልቡ ምን ያክል እንደታለበ ያውቃሉ ከዛ በኋላ ግን ስንጠጣ ብዙ ጊዜ ያንሳል እና በሙሉ እቃ የሚቀመጥ ወተት ሁሉ ይጎላል እና ይሄ ነገር ምንድን ነው እና እኔ አንድ ነገር እጠራጠራለሁ ምንድን ነው የምትጠራጠሪው ያው እንግዲህ ቤት ውስጥ ቤት እየጠበቀ የምውለው ዝንጀሮ ስለሆነ ዝንጀሮ ከላዩ ላይ እየጠጣ ነው ወተት የሚያንሳው ነው ቆይ እሱን እሰራለታለሁ እናንተ ቀፋፊ አስቀያሙ ይለውና ይጠራዋል ዝንጀሮ ያው ጭራውን መላጣቂቱን እያሳየ ይመጣል እየሮጠ ለጥ ይላል ምን አጠፋው ጌታዬ ብሎ ለጥ ይላል ምንድነው እኔ በዚህ እቃ ወተት አልቤ ሙሉ ሙሉ አይደለም አስቀምጠው ምን እየሆነ ነው የሚጎለው ወተቱ ጌታዬ እቺ እኔ ወጣ ስል ውሃ ልቀዳ ወጣ ስል ጦጣ እየገባች ትወጣለች እኔ እሱን አላየሁም ቀጣያ ፊሌዋ ምን አላየሁም ትላለ እና አውጥቶ በር መተላለፊያ መንገድ ላይ አለ እዛ ፀሐይ ላይ አንድ ዛፍ ላይ ስንጋርገው ያስረዋል አሁን ያስረውና ይሄዳል ጥሎት ከዛ ታስሮ እዛ ቆይቶ እያለ ቀን ፀሐይ ስጠጣ ውሎ ማታ ደግሞ ቁሩ ብርዱ እያንዘፈዘፈው ያው ሰፈር አጥንት መለቃቀም የለመደ አንድ አሮጌ ጅብ እየተጎተተ
የራዩ አንጀቱን አጠፍ አጠፍ እያለ ተነስቶ ይመጣል። አያ ዝንጀሮ፣ ምን ሆነህ ነው እዚህ የታሰርከው?
እባክህ ምን አስረውኝ፣ እዚህ ጌታዬ አስረውኝ ሄዱ።
ምን አድርገህ ነው ታሰርከው?
ምን የኔ መታሰር በጣም የሚገርም ነገር ነው። እንደው መታሰርም በሌለብኝ ነገር ነው ታሰርኩኝ። ይገርማል። ንገረኛ፣ ለእኔ ትጠብቃለህ? እንደ ምን አድርገህ ነው?
አይ ባልነግርህ ይሻላል። ምን ያደርጋል?
እኔው ልቀጣ እንጂ እኔው ልታሰር እንጂ። ሰው በጥፋት ይታሰራል። እኔ ግን ሳላጠፋ
ሳታጠፋማ እንዴት ይታሰራል?
በጣም ይገርምሃል። አልበላም አልጠጣም ብዬ ነው።
ለምን አትበላም ለምን አትጠጣም ብለው ነው ጌታዬ እዚህ ላይ አስረውኝ። ቀን ፀሐይ ስጠጣ ዋልኩ። አሁን ይኸው ደግሞ ማታ ቀን ፀሐይ ያቃጠለውን ሰውነቴን ይኸው ቁሩ ብርዱ ያንገፈግፍ
ነው። አዎ
ብለህ ተብለህ ጠጣ ተብለህ አልበላም አልጠጣም ብለህ ነው የታሰርከው?
አዎ አዎ፣ አልበላም አልጠጣም ብዬ እነሱ ብላ ጠጣ የሚሉኝን ያክል ሆዴ አልቻለም። ምን ላድርግ? እኔ የምችለውን ያክል ብቻ ነው የምበላው። ግን ይህንን ሁሉ ሰርተው ጨርስ ይሉኛል። ያንን ባለመቻሌ አስረውኝ። እንግዲህ የጅብና የሆድ ነገር መቼም የታወቀ ነው። አሁን ለሀጭ ተዝረከረከ፣ ርቦታል። ከዛ ታዳ እኔ ልብላልህና እኔ ልጠጣልህ፣ አንተ ለምን አትፈታም ከዚህ ቦታ?
እሱማ በዚህ ከተባበርከኝ በጣም ጥሩ።
እሱ ይፈታና ጅቡ በዛ ገመድ ይታሰራል። አያ ዝንጀሮ ዞር ይላል። እዛ በኋላ ማታ ላይ አንበሳ ከውለው እየተንጎማለለ ጎፈሬውን እያራገፈ ቁጣውን እያሳየ ምናምን ሲመጣ
የት አለ ያ ቀፋፊ የደረሰ ነው?
አሁን እዚህ ከመቼ መቼ የሚበላ መጣልኝ እያለ ኃይላል ጅቡ ታሰረበት ሆነ።
ማነህ አንተ ደግሞ ይለዋል በጨለማ።
እኔ አያ ጅቦ ነኝ።
ምን ልታረግ መጣህ እዚህ?
እንደዚህ ያ ተንኮለኛ አምጥቶ አንተን ደግሞ አሰረ። እኔ እሰራለታለሁ። ቆይ
ምን ሆን ብለህ ነው መተዝ የታሰርከው? ይለዋል።
አሁን ደነገጠና እሱ የሚጠብቀው አንበሳ መጣ ማለት የሚበላ አምጥቶ ይረግፍልኛል ብሎ ነበር። ላጩን እያዝረከረከ የጠበቀው ቁጣ ነው። ፈራ። እንዴት ብለናል? አይ ጌታዬ፣ እንደዚህ እንደዚህ ለምን ታሰርክ ብዬ ስጠይቀው እንደዚህ እንደዚህ እኔ ሆዴ ከሚችለው አቅም ከሚችለው በላይ ካልበላይ ካልጠጣህ ብሎ ስላለኝ ለዛ ብዬ ነው እኔ ልብላል ልጠጣል ብዬ በሱ ገመድ ገብቻለሁ ብሎ ይለዋል።
በሱ ገመድ ገባህ?
አዎ። አንተን ደግሞ እዚህ ገመድ ያስገባህ ልትበላ ልጠጣ አንድ ዱላቻ ላም ብትኖረኝ እሷኑ ከእጅ ላይ ለመጣው መሰለኝ ይለውና አንድ በእርግጫ ስለው ጸጥ ይላል። ወረ ድሮም አሮጌ ጅብ ነው፣ ያው ርቦታል፣ ደክሟል። ጸጥ ያደረገውና ገመዱን ፈቶ ወደዛ ይወረውረዋል። ከዛ በኋላ
አሁን ጦጣ ከዝንጀሮ ጋር አጣልታ ጥሩ ግንኙነት ከጌታዋ ጋር ኖራት፣ አሁን እዛ እየኖረች እየኖረች አሁን ዝንጀሮ ደግሞ በበኩሉ የሚያደርገው ነገር ግራ ገባው።
ከዛ በኋላ እንዴት አድርጎ ከጌታው ጋር እንደምታደርግ ግራ ገባው እና ንጉስ ጌታ ሆይ እርሶ አሁን እግሮት ነቃቅቶ ምን እንደሚመስል ያያሉ?
እኛ ባሪያዎችህ በእግር ብንሄድ እርሶም ከኛ እኩል ሆነው እንዴት በባዶ እግር ይሄዳሉ?
አንድ እንደው ጫማ ነገር እኮ ለእግሮት ያስፈልግዎታል።
ታዲያ
ያው እንግዲህ አንበሳ ቁጡ ነው በባህሪው፣ ቂም መያዝ አያውቅም። ትላንቱን ዛሬ ጉዳዩ አይደለም። ባሪያ ነው፣ አሽከር ነው። ትላንት ተቆጣው፣ ታሰረ፣ ዛሬ አሁን ተረስቷል ያ ነገር። ታዲያ አሁን ምን ይሁን ነው የምትለው?
በቃ እንደው ጥሩ አንጋሬ ብገኝ፣ ቆዳ ማለት ነው፣ ጥሩ አንጋሬ ብገኝ እንደው ሰፊ ቤት እንትን ብሎ ለግሮት ብሰፋሎት በጣም ጥሩ ነው የሚሆነው።
አሁን ይህንን ብሎ ሲናገር ጦጢት እንትን እህል የሚጠብቅበት ወፍ እህል እንዳይበላ የሚጠብቅበት ዛፍ አላት፣ ቆጥ ሰርታለች። እዛ ላይ ሆና ነው አካባቢን የምትቆጣጠረው፣ ላማንን የምትጠብቀው፣ እህሉንም አካባቢን የምትቃኘው እዛ ሆና ለካ ታዳምጣለች።
አሁን ይሄ ሰውዬ ቆዳ አንጋሬ የሚለው አንጋሬ ከየት ይመጣል? እቺ ሴራ ጥሩ አይደለችም ትልና አንዳምጣ ዝም ትላለች። ከዛ በኋላ ልክ አንበሳ ሲመጣ ጌታዬ ለግሮት እኮ ጫማ ያስፈልጎታል። እንደው ዛሬ እዛ ሄሉን ስጠብቅ ዛፍ ላይ ሆኜ የዛ ማዶ ንጉስ ናቸው መሰለኝ እርሶን የመሰሉ አንድ ንጉስ በዛ በኩል ሲሄዱ ጫማ አድርገው እንዴት አምሮባቸው አየው መሰሎት። ታዲያ ይሄ ጫማ በምንድን ነው የምትሰፋት ያለሽ? ጌታ ኢየሱስ ቢኖር እንደው በጣም ጥሩ ጠንካራ የሚሆነው አንድ የዝንጀሮ ቆዳና ከዛው የተገኘ ጅማት ቢኖር ጥሩ ነበር ብላ ትላለች። ታዲያ እሱ ምን ችግር አለው? እኛ ብዙ አንሄድ እዚያ አጠገባችን አለ እና ለምን ይህንን ቀፋፊ አርደነው አንደናረግም? እርሶ ከፈቀዱ ያንንም እርሶ ነዎት የሚያውቁት። ግን ያው ያንንም እንዳየሁት ከሆነ በጣም ጥሩ ጠንካራ ነው። ግን የዛ ስለሆነ ነው እኔ እሱን ያልኩኝና ይህንን እርሶ ያውቃሉ። ባያስጠሪው መጣና ወዲያው በግፈፊ ተባለች። እሳቸው ንጉስ አረዱ፣ እሷ ገፈፈች። እዛ በኋላ ቆዳው ተገፎ ወጣ። በእንግዲህ ጅማቱ ሞቷል፣ ይሄው አለ እና ማን ነው የሚሰፋው? እኔ እችላለሁ፣ እኔ ሰፋለሁ፣ ቆንጆ አድርጌ ነው የሚሰፋው፣ እኔ እግሮትን እየለካው ሰፋለሁ፣ ምንም ችግር የለም እሱ ብቻ ይገኝ እንጂ በይ ስፊ። አይ ጌታ፣ ይሄ እኮ የሚሰፋው እንዲሁ እርጥቡ ሳይሆን በደንብ ተወጥሮ ከደረቀ በኋላ ከዛ እንደገና ውሃ ተዘፍዝፎ ርሶ እንደገና ሆኖ ነው እንጂ አሁን ካልደረቀ አይጠነክርም፣ ጥሩ አይሆንም ትላለች። እሺ ቆዳው ደረቀ። ደርቆ በደንብ እንትን ካለ በኋላ ቆይቷ አንድ ቀን በይ ጌታዬ፣ እንግዲህ ዛሬ የእግሮትን ጫማ ልሰፋ ስለፈለግኩ ይህንን ጫማ ለመስፋት ቆዳውን ወንዝ ወስጄ አረስርሼ አመጣዋለሁ ትላለች። በይ ሂጂ። እርስዎ እንግዲህ ያው እዚሁ አካባቢ የትም አይሄዱም አይደል? እዚሁ እችንም ላም እያዩልኝ ሄጄ አሁን እመጣለሁ ሮጬ። በለተሎ በይና ነይ። አሁን ትሄድና ከዚህ በፊት የምታውቀው በጣም ጥልቀት ያለው ኩሬ ያለበት ቦታ ትወስድና ትዘፈዝፈዋለች። አሁን ትዘፈዝፈው ኩሬ ውስጥ ይገባል እንትኑ። ቆየችና ከዛ ሌላ ቦታ ድንጋይ ላይ ሄዳ ውሃ ትንቦጫረቅ እና ሰውነቷን ሁሉ ውሃ በውሃ አድርጋ ርሳ ተነስታ እያለች መጣች በድንጋጤ። ከዛ መጣች ና ለምንድን ነው የቆየሽው? ምስት አደግ ነው የቆየሽው? መልስ መመለስ አቅቷታል። ደግሞ ምን ሆነሻል? ይህ ምንድን ነው ውሃ ምናምን ነገር። እኔ እኮ ጌታዬ፣ በዚህ ምድር ላይ ከእርሶ የበለጠ ማንም ንጉስ ያለ አይመስለኝም ነበር። ያንም እዛ ጫማ አድርጎ በማዶ ያየሁት ከሲታ ነገር ነው፣ እርሶን አያክልም። አሁን ግን እዚህ ወንዝ ሲሄድ፣ ኩሬ ጓ ሲሄድ በጣም ከእርሶ የሚበልጥ ያማረ ትልቅ ይሄውና ቆዳውን የወሰድኩትን ቀምቶኝ እኔንም ውሃ ውስጥ ጥሎኝ ይሄውና ርሼ መጣሁ ትላለች። እዛ በኋላ ከኔ በለጠ በዚህ ምድር ላይ ያውም በዚህ ሰፈር ያውም በዚህ መንደር እንዴት ተብሎ እንዴት ተደርጎ ሊሆን ይችላል? አሁን ታሳይኛለሽ? አዎ አዎ፣ አሳዮታለሁ። አራምን የመሰለ አለ አሳዮታለሁ። እዛ በኋላ ይሄዳሉ። አሁን ሲሄዱ ውሃው የሚተኛበት እንዲህ በጣም ጥልቀት ያለበት ኩሬ ያለበት ቦታ ውሃው በጣም ጠሏል ማለት አልደፈረሰም፣ ውስጡ እስከታች ድረስ እንትን ብሏል። አሁን እዛ ላይ አሁን ቅድም እዚህ አምጥቼ እዛ ስዘፈዝፍ በዚህ በኩል ከዚህ ውስጥ ነው ወጥቶ ነው እኔንም ይዞኝ ቆዳውን ይዞ ገባ። እኔ እዚህ ወድቄ ተንደፋድፌ ኑሮ ውጭ መጣሁኝ። ታረይታለ አሁን ይሄ ሁሉት እዚህ ውስጥ አያዩም? ወደ ውስጥ የምታሳየው እንዲህ ጎንበስ ብሎ ሲያዩ መልሶ ወደ ላይ ያፈጠጠ ሌላ አንበሳ ውስጥ ያለ ይመስላል። ለካ ያ ምንድነው በውሃ ላይ የሚታየው ያንበሳው የራሱ ምስል ነበር። በኋላ አገኘሁ ብሎ ያንን ሊይዝ ይዘላል። ኩሬው ጥልቀት አለው። አንበሳው እዛ ውስጥ ተከስክሶ ሞተ። ጦጣዋ በዚህ ዘደዋ ተመልሳ ያንበሳውን ሀብት ላሟንን ጥገቷን ሁሉንም ነገር ይዛ በሰላም ኖረች። ይሄ ምንድን ነው? ከብልጥም የበለጠ ብልጥ አለ። እንግዲህ ዝንጀሮም የራሱ ብልጠት ነበረው። የጦጣ ብልጥነት ግን ከዛ ስለበለጠ ሁሉንም አጥፍቶ ኖረች ጦጣ በሰላም ይባላል። አመሰግናለሁ።
እሺ፣ ይስሐቅ ነኝ። አሁን የምነግራችሁ ተረት የአንድ የታወቀ በደቡብ ውስጥ አንድ የታወቀ ንጉስ ታሪክ ነው። ይህ ንጉስ ህዝቡን በጥሩ ሁኔታ ያስተዳድራል። ገናና ንጉስ ነው። እንዲሁም ደግሞ በአካባቢው ተደማጭነት፣ ተሰሚነት ያለው ንጉስ ነው። ነገር ግን ይህ ንጉስ አንድ ችግር አለበት። ችግሩ ምንድነው? ራሱ ላይ በጭንቅላት ላይ የሆነ ቁስል ነገር አለበት፣ የተገጠበ ነገር እና ይህ የተገጠበ ነገር ቁስል እድሜ ልክም ከንጉሱ ጋር አብሮ የቆየ በመሆኑ ይህንን ገጣባ ይህንን ቁስል ለሰዎች ለማሳየት ፈቃደኛ ባለመሆን ሁልጊዜ ራሳቸው እንደ ተጠመጠመ በጥምጥም ይኖሩ ነበር። አደባባይ ሲወጡ፣ ውጪ ለህዝብ ሲታዩ፣ አንዳንድ ስራዎችን በሚያከናውኑበት ጊዜ ሁሉ ራሳቸውን በመሸፈን ይመላለሱ ነበር። ሰውም ለምን እንደተሸፋፈኑ ራሳቸው ለምን እንደማይገልጡ ይህን ያህልም ጠነቅ ብሎ አልጠየቀም። ያን ያህልም ከባድ ነገር ስላልሆነ ዝም ብሎ አብረው ከህዝቡ ጋር ይኖሩ ነበር። ከእለታት አንድ ቀን ንጉሱ ልብሳቸውን አውልቀው ገላቸውን ለመታጠብ ገቡና ገላ ጥምጥማቸውን ራሳቸው ላይ ያለውን ጥምጥም አውልቀው አስቀምጠው ገላቸውን ይታጠቡ ነበር። በዚህ ጊዜ አንድ ምስኪን ድሀ በመንገድ ሲያልፍ ተንጠራርቶ ንጉሠ ነገሥቱ ገላቸውን ሲታጠቡ አየ። ለካ ራሳቸው ጭንቅላታቸው ገጣባ ነው። እንደ መላጣ አይነት ነገር፣ ለአይን የሚያስጠላ ነገር። በኋላ በአካባቢው ቋንቋ ቦጮ ይባላል የዚህ አይነት ነገር። እንግዲህ አሁን እኚህ ንጉስ ታጥበው ከገቡ በኋላ ይህ ሰውዬ ይህንን ገጣባነታቸውን ካየ በኋላ ለማን ይናገር? ለሰው ከተናገረ ወሬው እየዋለ እያደረ ወደ ንጉሱ ጆሮ ይገባል። ወደ ንጉሱ ጆሮ ከገባ ንጉሱ ደግሞ ኃይለኛ ናቸው፣ ቁጡ ናቸው። በዚህ በጎረዳቸው እንድሰየፍና ሆሎዜ የሚባል ቦታ አለ፣ ትልቅ ሰው የሚታረድበት የጥፋት ያጠፋ ነፍስ የገደለ ንጉሱ ፍርድ ሰጥቶ የሚታረድበት የሚገደልበት አለ፣ ወደዛ ነው የሚላከው። ስለዚህ ፈርቶ ዝም ብሎ ቆየ። ነገር ግን ያየው የሰማው ነገር ሆዱን በላው። ለማ ይናገር? አንቆራጠጠው፣ ተቸገረ። ሄዶ ለሰው ከተናገረ ሰው ሄዶ ይነግርበታል። ሄዶ ደግሞ ለአካባቢ ትንፍስ ካለ ይወጣና ይሞታል። ስለዚህ ምን አደረገ? ልም ያለ ጫካ ውስጥ ደና ወንዝ አለ፣ የሚፈስ ወንዝ። ወንዙ ዳርዛ ጫካ ለመሬቱ ጎንበስ አለና የንግሱ ራስ ገጣባ ነው ብሎ ለመሬቱ ተናገረ። በቋንቋው ምንድን ነው? ካወካቲ ሁጴ ቦጮ አለ። ያ ማለት የንጉሱ የንጉሰ ነገስቱ ራስ ጭንቅላት ገጣባ ነው። ከዛ ተነፈሰ ያለ ለመሬቱ ከተናገረ በኋላ ደስ አለው፣ ተመለሰ። ኖርማል ስራው መደበኛ ስራው ሰራ። በቃ ተንፍሷል፣ አሁን ምንም ችግር የለም። ወዱ ውስጥ ያመቀው ይሄ ምስጢር ለማንም ለማን ልናገር ብሎ ሲጨነቅ የነበረው ጨረሰና ተናገረ ለመሬቱ። በቃ ከዛ በኋላ በአመቱ እዛች መሬቱ ላይ ሰውየው በተናገረው በመሬቱ ላይ ቀርካ በቀል ቀርካው አደገ አደገና ትልልቅ ረዣዥም ቀርካ ሆነ። ይሄ ረዣዥም ቀርካ ለሙዚቃ መሳሪያ ይገለገሉበታል። ጨቸዘየ የሚባል ሙዚቃ መሳሪያ አለ። ይሄ ሙዚቃ መሳሪያ በጣም ረጅም ነው። እንደ እንግሊዘኛው ሙዚቃ መሳሪያ እንደ ሳክስፎን የሚነፋ ነገር ነው። ፓፓፓፓፓፓፓፓፓ የሚል መሳሪያ ነው። በባህሉ ለተለያዩ ጉዳዮች ይጠቀሙበታል። ለዘፈን አንዳንድ ጊዜ ደግሞ ለለቅሶ ይጠቀሙበታል። አሁን ይሄንን ቀርካ ቆረጡና ጨቸዘየ ሰሩ። ሌላው ሰው ከተሰራ በኋላ አሁን አንድ ቀን ከጊዜያት በኋላ ንጉሱ ትልቅ ግብዣ አድርጎ ጨዋታና ዘፈን እንዲቀርብ ፈልጎ ነበረ። እነዚህ የሙዚቃ ተጫዋቾች ይሄኛውን ቀርካ ንጉሱ ይኸው ንጉስ ነው ራሱ እንግዲህ ራሰ ገጣባው ይህንን ቀርካ ለሙዚቃ መሳሪያነት ተጠቅሞ አምጥተው ይህን ጨቸዘየ እንግዲህ አሁን የጨዋታ ሁኔታ ምንድን ነው? እነዚህ ዘፋኞቹ የሚጫወቱት ንጉሱን በግብዣ ላይ ለማስደሰት ነው። ንጉሰ ነገስቱ አንበሳ ናቸው፣ አንበሳ ናቸው ለማለት ነው። ካዎ ካትንት ጋሞ 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 ካዎ ካትንት ጋሞ ኤላ ጋሞ 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 እንዲህ ለማለት ነው ሂደቱና የሙዚቃው አካሄድ። አሁን ይሄንን ቀርካ ይዘው እነዚህ ሰዎች በዛው ሂደትና በዛው ከበሮም አለ ሙዚቃውን ይዘው ቀርካውን ስነፉ ቀርካው ምን ማለት ጀመረ? ካዎ ካዎ ካቲ ሁበ 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 ቦጮ 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 ቦጮ። ቀርካው ምን ማለት ጀመረ? የንጉሱ የንጉሰ ነገስቱ ራስ ገጣባ ነው ማለት ጀመረ ቀርካው። አሁን ንጉሱ በጣም ተናደዱ። ምን ነው ዛሬ በክብረ በዓል ቀን ልትሳደቡኝ መጣችሁ እንዳሉና ይህንን ቀርካ የሚነፋው ሰውዬ ቶሎ ብላችሁ ሁለዘ ይወሰዱ አሉ። ወዲያው የሞት ቅጣት እንዲፈጸም ትእዛዝ ሰጡ። ወሰዱና እዛ ገደል አንገቱን ቆርጠው ይጥሉታል። ሌላ ይህን ሙዚቃ የሚጫወት ሰው እስቲ ያዝ ይባላል። ሌላው ያዘ። አሁን እስቲ እንግዲህ ንጉሱም ተቀጥቷል፣ መቼስ እናስደስታለን ብለው ሌላው ተጫዋች ደግሞ ይዞ አሁን ካወካትንት ጋሞ 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 ኤላ ጋሞ ለማለት በዛው ሂደት ውስጥ እንግዲህ እንደ ሳክስፎን ይሄ ጨቸዘየን የሚነፋው ደግሞ በሂደቱ ውስጥ አስገባና ለማለት ሲሞክር አሁንም ይሄ ቀርካው ቦጮ ካወካትንት ሁበ ሁበ ቦጮ 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 ቦጮ። ይሄኛውም ደግሞ የንጉሰ ነገስቱ ራስ ገጣባ ነው። በሉ ይህንን የሚያዘው ይሄም አደኦ ሄድ ምንድን ነው ይሄ ነገር ተባለ። በቃ ቆመ ሙዚቃውም ይቀርጣሉ። ተቆጡ ንጉሱ ገቡ። ልትዘዝቡኝ ትመጣላችሁ እንደ ከዛ በኋላ ሂራጋ ይባላል። ሂራጋ ማለት የአገሩ ሽማግሌዎች ከወፍ መልእክት የሚቀበሉ ከአካባቢው ይሄ ነገር እንዴት ነው ብሎ የሚረዱ ነገሩን የሚያጠኑ ሽማግሌዎች ተጠሩ። ለምንድን ነው ሲባል እስቲ ነገር ይጠና ሲባል ሲያጠኑ ጊዜ ችግሩ ከሰዎቹ ከህንን ከሚጫወቱት ሳይሆን ከዚህ ከቀርከው ከመሳሪያው መሆኑን ተገነዘቡ። ይህንንም ሊገነዘቡ የቻሉት ከንጉሱ ከቅርብ ሰዎች እስቲ ቀርከው ሞክሩ ሲባል ሲሞከር ቀርከው ይህንኑ አይነት ንግግር በመናገሩ ምንድን ነው ሲባል ከተወሰኑ አመታት ከተወሰኑ ጊዜያት በፊት ያንተን ጭንቅላት ያንተን ራስ ገጣባነት ያየ ሰው አለ። ይህ ሰውዬ ሄዶ ለመሬት ተናገረ። መሬቱ ይህን ቀርካ አበቀለ። ስለዚህ ይህ እንትናው እንደዚህ ልናገር የቻለው በዚህ ምክንያት ነው ተብሎ ነገሩ በዚሁ ቀረ። ሁለት ሰዎች በአጋጣሚ ተገደሉ። እንግዲህ ይሄ ምንድን ነው? አንዳንድ ሰዎች ምን ትምህርት ከዚህ እናገኛለን? አንዳንድ ሰዎች ምስጢር ሲሰሙ መደበቅ አይቻላቸውም፣ አይሆናቸውም። ምስጢር ምስጢር ነው። ምን ጊዜም ምስጢርን መደበቁ መያዙ ወሳኝነት አለው። ለማግኘት አንድ ነገር አለ። ይኸውም ምስጢር የሚባል ነገር በዚህ ምድር ላይ ከፀሐይ በታች ሊኖር አይችልም ማለት ይቻላል። አንድ እውነታ፣ አንድ ሀቅ መሬት ራሷ መደበቅ አትችልም። እንኳን የሰው ልጅ ቀርቶ መሬት ግዑዟ፣ እንጨት ራሱ፣ ድንጋይ ራሱ አንድን ነገር ሪያሊቲውን ሀቅን መደበቅና የነበረውን እንዳልነበረ የተደረገውን አልተደረገም ብሎ ማለት አይቻልምና በዚህ ምድር ላይ የሚደበቅ ወደ ግልጽነት የማይመጣ የተሸፈነ ነገር ያለመኖሩን ይገልጻል። አሁንም ይስሐቅ ነኝ። እሺ፣ በጥንት ዘመን አንድ የታወቀ ነጋዴ ነበረ። ይህ ነጋዴ ከሀገር ሀገር ይዞራል፣ ከቦታ ቦታ ይዞራል፣ አገርን ያያል፣ ይነግዳል፣ ይሰራል። የሚጓዘው በጣም ሩቅ አገሮችን ነው። ከእለታት አንድ ቀን ወደ አንድ ሰፈር ሲደርስ፣ የሆነ ሰፈር ነው፣ እዛ አካባቢ ሰዎች ግማሾቹ ወጣ ብሎ ቆሞ ያለቅሳል፣ ግማሾቹ ደግሞ ይገረማል። ምንድን ነው? ለካ በሬ ሁለት በሬ እንደሚጠመደው አንዱ በኩል በሬ ተጠምዶ በአንደኛው በኩል ደግሞ ሰው አንድ የሆነ ሰው እንደ ሁለተኛው በሬ ሆኖ በቀንበር ውስጥ ገብቶ በሞፈር ተጠምዶ ይገረፋል። ከወዲህ በኩል በሬው ይገረፋል፣ ከወዲህ በኩል ሰውየው ይገረፋል። በልጎትት እንግዲህ ይታያችሁ፣ በሬና ሰው እኩል ለማረስ ተንበርክኮ ሰውየው በእንብርክክ እየሄደ ቀንበሩን ተሸክሞ ያርሳል። በዚህ ጊዜ ነጋዴው የያዘውን እቃውን መሬት ላይ አስቀምጦ ጠጋ ብሎ ይህንን በሚገረፈውና በሚጎትተው ሰውዬ አጠገብ ቁጭ ብሎ አለቀሰ። እምባውን አፍስሶ አጠገቡ ቁጭ ብሎ አለቀሰ። ሲያለቅስ ይህ የሚጎትተው ሰውዬ ዞር ብሎ ሰውየውን አየና፣ የኔ ወንድም ወደ መንገድ ሂድ፣ ወደ ስራ ሂድ፣ ይህም ደግሞ ያልፋል አለው። ከዚህ በኋላ ሰውየው አልቅሶ እንባውን ጠርጎትቶ ወደ ንግዱ ሄደ። ወደ ንግዱ ሄዶ አንድ አመት ያህል ከቆየ በኋላ ከአመት በኋላ እንደገና በዛው መንገድ ደግሞ ለንግዱ ስለሚሄድ እዛ አካባቢ ደረሰና ሰዎቹን ጠየቀ። እባካችሁ አምና ልክ በዚህ ጊዜ እዚህ ቦታ አንድ የሆነ ሰውዬ ከከብት ከበሬ ጋር ተጠምዶ እየተገረፈ እንደ በሬ ያርፍ ነበረ፣ እባካችሁ አይታችሁ እንደሆነ የት እንደደረሰ ንገሩኝ ብሎ ይጠይቃል። ኦ እሱ ሰውዬማ ሁሉ ነገር አልፎለት ግፉን ቆጥሮ አምላክ ንጉሥ አድርጎታል እኮ ንጉሥ አድርጎታል እግዚአብሔር። እና አሁን የሀገራችን ገዢ ንጉሥ እሱ ነው እና እዚህ ይኸው ቤተ መንግስታቸው ሲባል ሰውየው ሳላየው ይህን ሰው ያለድን ብሎ ወደ ቤተ መንግስቱ እየገሰገሰ ይሄዳል። ወደ ቤተ መንግስቱ ገስግሶ ደርሶ በስንት ዘበኛ በስንት እንትን እንዲህ ልጠይቀውት መጥቻለሁ ስል ጊዜ አስገቡ አለ ንጉሱ። ገባ። ከገባ በኋላ ምንድነ ሰውየው ብሎ ንጉሱ ይጠይቃል። የኔ ጌታ አምና በዚህ ሰዓት በዚህ ቦታች የሆነ ቦታ እንደዚህ በከበሬ ጋራ ተጠምዶ እርሶ ያርሱ ነበረ። ይህንን ስላየው ስላለቀስኩ አሁን ደግሞ ንጉሥ ሆኑ ሲባል ለማየት ነው የመጣሁት ነው። አዎ የኔ ልጅ ቁጭ በል፣ እግዜር ይባርክ ስላስታወስ። ብላ ጠጣ አሉ፣ አበሉ፣ አጠጡ፣ ከብሩ ከወርቅ ሰጡ። ሲሸኙት ግን ምን አሉ? በዚህም አትደነቅ፣ ይህም ደግሞ ያልፋልና ብለው አሉ። ከዛ ሄደ እንደገና በአመቱ ንጉሱን እጠይቃለሁ ብሎ እንደገና በአመቱ ደግሞ ወዳጄ ንጉሱን እጠይቃለሁ ብሎ ተመልሶ ሲመጣ፣ ኧረ እባካችሁ እዚህ ያለው የንጉሱ ቤተ መንግስት የት አለ? ወዳጄ ናቸው ስል አንተ ደግሞ እዛቸው ከሞቱ ሞተው ይኸውልህ እዛ ታች የሆነ መቃብር አለ፣ እዛ ነው ያሉት። መቃብራቸው ለማየት ከፈለግ ይኸውልህ። አለቀሰ። ሄዶ በመቃብራቸው ላይ ደግሞ ምን ተብሎ ተጽፏል መሰላችሁ? ይህም ደግሞ ያልፋል የሚል ትልቅ ጽሁፍ መቃብራቸው ላይ ተጽፏል። ይህንን አየ፣ በጣም አለቀሰ። በጣም በጣም ከዛ ትቶ ሄደ። እንደገና በአመቱ ደግሞ መቼስ እድሜ ለአንዳንድ ሰው እግዚአብሔር እድሜ ይሰጣልና በአመቱ እንደገና ተመልሶ በዛ መቃብር ላይ አለቅሳለሁ ብሎ መጥቶ ቢፈልግ መቃብሩ ቢፈልግ ቦታው ናጣ። አረ እባካችሁ እዚህ እኔ የሚወደው የንጉሱ መቃብር እዚህ ነበረ፣ እባካችሁ የት ጋር ነው እስቲ እባካችሁ አሳዩኝ ቦታውን ብሎ ስጠይቅ ሰዎቹ ያ የሆነ ጽሁፍ ያለበት መቃብር ሆይ እሱ በከተማው ማስተር ፕላን መሰረት የህንፃ የፎቅ ትላልቅ ፎቆች ፎቅ ቤቶች የሚሰሩበት ሆኖ ስለተቀየሰ በቡልደዘር ያ መቃብሩ ተነስቶ ተጥሎ ይኸውልህ አሁን 15 ፎቅ ወደ ላይ የሚታየው ትልቁ ፎቅ እኮ በዛ ቦታ ነው የተሰራው ብሎ ሲያስረዱት ጊዜ የዚህ ዓለም ነገር ለካ እንደ ከንቱ ነው። ሁሉም ነገር አላፊ ነው፣ ጠፊ ነው። ጊዜ ይጠብቃል እንጂ የማያልፍ ቋሚ ሆኖ የሚኖር ምንም ነገር የለም። ድህነት፣ ሀብታምነት፣ ማግኘት ማጣት፣ ሁሉም ጊዜያቸውን የሚጠብቁ ተለዋዋጮችና የሚመጡና የሚሄዱ ነገሮች መሆናቸውን ይገልጻል። አመሰግናለሁ። እሺ፣ ይስሐቅ ነኝ። አሁን እምነግራችሁ የአንበጣና የሰው ታሪክ ነው ይሄ። የሚገርማችሁ አንበጣ ከአምስት አመት በድሮ ጊዜ ወይም ደግሞ ከአስር አመት በኋላ አንዳንዴ ይመጣል። ብዙም ጊዜ ወደዚህ ወደ ደቡብ አካባቢ እና አንበጣ ምን ሆነ መጥቶ የሚያጠፋውን አጥፍቶ መቼስ እህል ያጠፋል። እነዚህ አትክልቶችን ሰብሎችን የሚያጠፋ ነገር ነው። አንበጣ አጥፍቶ ጉልበት አለው፣ ይበራል። እየበረረ በጣም በፍጥነት እየበረረ ይሄዳል። አንበጣ መጥቶ የሚያጠፋውን አጥፍቶ ሲያልፍ ለመብረር ጉልበት የሌለው አነስተኛ የሆኑ ጉልበትና አቅም የሌላቸው አንበጣዎች ወደዚህ ይቀራሉ። ከአንበጣ ጋራ ከሚያልፈው ከሚሄደው የአንበጣ መንጋ ጋር ለመሄድ አይችሉም። እዚህ ይቀሩና ሳር ይበሉና ከሰው ጋራ ተስማምተው ከከብቶች ጋር ተስማምተው በአካባቢ ካሉ ነገሮች ጋር ተስማምተው ተግባብተው ይኖራሉ። ሲኖሩ ከሰው ጋር በመግባባት ሳር ውስጥ ሰው ሲሄድ በሰው ከእግር ደረጃ ወደ ላይ ከፍ ብሎ አይበሩም። ወደ ከብቶችም ሳር ሲበሉ እዛው ብቻ ብርብር ይላሉ እንጂ መልካቸውም አረንጓዴ ሆኖ እዚሁ ይቀራሉ፣ ይኖራሉ። ተስማምተው ምንም ብዙ ችግር የለም፣ ከሰው ጋር አይጣሉም ብዙም። ነገር ግን ይህ የሄደው አንበጣ እንደገና የአንበጣ መንጋ ከአምስት አመት ቆይታ በኋላ ሰማዩን ጉም አስመስሎ አጨልሞ ማአት የአንበጣ መንጋ ይመጣል። ይህ አንበጣ መንጋ መምጣቱን እዚህ የድሮ ወደዚህ የቀረው ፈንጣ ያየዋል። በሩቁ ነው ገና ደመና መስሎ በሩቁ ሲመጣ የአንበጣ መንጋውን ሲያይ ጊዜ ይሄ ፈንጣ ድሮ ለሰው ከእግር ወደ ላይ በረው ከፍ የማይለው ዘለለና ለሰው ትከሻ ላይ ቁጭ አለ። ዘለለና እጅ ላይ ቁጭ አለ። ዘለለና ግንባር ላይ ቁጭ አለ። እግሩን እንደዚህ እያወራጨ ሰው ግራ ገባውና ፈንጣ ምን መሆንህ ነው? ከእኛ ጋር እስከ ዛሬ ተስማምተህ ተግባብተህ ትኖር ነበረ። አሁን ምን አግኝተህ ነው እንደዚህ ዘለ ትከሻ ላይ የምትወጣው ራስ ላይ የምትወጣው ምን ሆነህ ነው ብሎ ይጠይቁታል። በሚጠይቁት ጊዜ እናንተ ምን ማለታችሁ ነው? ዘመዶቼ መጡ እኮ ያውላችሁ፣ አታዩም? ምንት ያውላችሁ ደመና መስሎ አገር አሟል አገር ሁሉ ሞልቶ ዘመዶቼ መጡ እኮ እንደ በፊቱ አይመስላችሁ ብሎ ፈንጣ ለሰው ልጅ መልስ ሰጠ ይባላል። አመሰግናለሁ። እሺ፣ ይስሐቅ ነኝ። በድሮ ጊዜ አራት መንገደኞች ነበሩ። እነዚህ አራት መንገደኞች ከሩቅ አገር ሲመጡ ስጓዙ እንግዲህ የድሮ ጊዜ ጉዞ መንገድ ነው። በመንገድ ማደር አለ። 3 4 ቀን እስከ ሳምንት ድረስ በእግር መጓዝ አለ። ስጓዙ በመንገድ ላይ ደከማቸውና ተራቡ። ስንቅ ማለቀባቸው ተራቡና ምን ይሻለናል? የምንበላው ነገር እዚህ የለም ብለው ሁሉም ተዳክሟል። ብቻ አንድ ጥላ ስር በረሃ አካባቢ ነው ቁጭ ብሎ አራቱም ምን ይሻለናል? እንዴት እንሁን ብለው እንደው መሞታችን ነው በቃ እዚህ ብለው ስሉ አንድ ትልቅ ወደ ላይ እዛ አካባቢ ያናፋ መጣ። ምን በልቶ እንደሆነ እዛ በርሃን አይታወቅም። ብቻ እንደው ስጋው በጣም ሰውነቱ ሙሉ ነው። መጣና አይ 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 አንት እያለ አጠገባቸው ያናፋ ጀመረ። እንደው ወደዛ እንደው ወደዚህ አሁን መጨረሻ ላይ እነዚህ የተኙ ሰዎች ክርስቲያኖች ናቸው። ክርስቲያኖች አራቱም ክርስቲያኖች ናቸው። ክርስቲያኖች ሆኖ ያህያ ስጋ መብላት ቀርቶ ማንሳቱም ከባድ ነገር ነው። ከመሃላቸው አንዱ ሐሳብ አቀረበ። ሰማችሁ? ይሄና ያርደን እንብላ። ከምንሞት ይሄና ያርደን በልተን እንግባ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ አልሁሉ አላ። ትንሽ ሲቆዩ አንደኛው ከምንሞት አርደን በልተን ምን አባቱ ሰፈር ብንገባስ አለና ደገፈው። ሁለቱ እንግዲህ አሁን ደግፏል። ያኛው ሐሳብ አቀርባል። ሁለቱም አህያውን ያዙና ሁለቱ እናንተ ብሉ እንጂ ብለው ሁለተኛ እዚ አንጠጋም ብለው ቁጭ ብሏል ጥላ ስር። ሁለቱም አህያውን ጠልፈው ጣሉና ከዛ በኋላ ቆዳውን ገፈፉና ቆዳው ሲገፈፍ የአህያው ስጋ መቼስ የው ጥጥ ይመስላል። ጮማው እቀይ ሽንቱ ፍርምባው ምኑ ይሄን ጮማ ቆርጠው ከዛ እሳት ጋር ከባቢ አገኙና ያንን በትልቅ እሳት ላይ በምጣድ አድርገው ጮማው እንደው ሲጠብሱ ጮማው ስል መቼስ የጮማው እንትን መቼስ ተርቧል። የተራቡ ሰዎች ናቸው። ይሄ ስጋ ሲጠበስ ጊዜ እንደው ሁለቱ ናቸው እንግዲህ አንበላም ብሎ የቀሩት። ከሁለቱ ከቀሩት መሃል አንደኛው ይሄን ጮማ ሲያይ ጊዜ ባክ እኔም ይበላሉ ምን አባቱን እኔም ይበላሉ አለና ተቀላቀለ። ስንት ሆኑ አሁን የሚበሉት? 3 ሰዎች ነው። አንደኛው ግን እኔ ለክሬ እሞታለሁ፣ እንዴት የክርስቲያን ልጅ ሆኜ ክርስቲያን ሆኜ እንዴት ያያ ስጋ እበላለሁ እሞታለሁ አለ። ይህንን 3ቱም አህያውን በየብልቱ ጥብሱን ቁርጡን በየአይነት አድርገው በልቶ ጠገቡና ከዛ በኋላ አሁን ሰውነታቸው እንትን አለ። ውሃ ከአካባቢ ያገኙት ጠጡ። አሁን ያኛውን ብብሏል አደል ኦኬ አሉና እሱን ይዘው አሁን እነዛ 3ቱ ስለበሉ ይህን አንደኛ ደገፉ። ጉልበት አገኝቷላ። እነዛ እጁን ይዘው እያንጠለጠሉ እየደገፉት ምን እያሉ አመጡት። ሰፈር አምጥተው ሰፈር ሊገቡ ትንሽ ሲቀራቸው 3ቱ ዞር አሉና አንተማከሩ ምን ይላሉ? እንዴ ጎበስ ይሄ እኮ አሁን ሰፈር ከገባን ምን ልለን ነው? አህያ ስጋ በልቷል ብለው ስማችንን ሊያጠፋ ነው። ስለዚህ ምን እናድርግ? ቀድመን እሱ አህያ ስጋ በልቷል እንበል። እኔ ስሙን አጠፋል፣ አንተ ትመሰክራለህ፣ አንተም ሁለተኛ ምስክር ትሆናለህ። አህያ ስጋ የበላው እሱ ነው እንላለን። ከዛ በኋላ ተያያዙና ሰፈር ገቡ። ቡና ተፈላ፣ እንኳን ደህና መጣችሁ ተባለ። አንድ አካባቢ ነው ፈስታ ተደረገ። እንደው ሞቱ ጠፉ የተባሉ መንገደኞች ገቡ ተባለ። ከዛ በሁለተኛው ቀን አንደኛው ተማክሯል። 3ቱም ይሄድና ሰዎች እርሻ በሚያርሱበት ቦታ ጎበዝ ጉድ ልንገራቸዋል። ምንድን ነው አሉ። የከለ ልጅ መንገድ ላይ እኛ ተው ስንለው እንደው ፈለገ ይሁን እንደው እንደምንም ብለን ሰፈር እንደርሳለን ብለን ብንል እምቢ ብሎ አህያ እኮ አርዶ በላ። በስመ አብ ወወልድ ወመንፈስ እንደው አሉ ህዝቡ ቱ ቱ ቱ እከለን አጠይቁም እንዴ? እከለ እስቲ ተናገር። እኔም ነበርኩ። ተውዝለው ይቅርብ፣ እንደው እንደምንም እንደርሳለን ብለን ስንል እምቢ ብሎ አህያ ስጋ በልተው። ልክ ነው። ሶስተኛው ይመስል እሱ አህያ ሰውዬ ቆሻሾች ደግሞ እኔ ተው ስል ሶስቱ አይደለ እንደ አርዶ አህያውን የበሉት። እኔ መቼ እኔ ለክሬ ያለ ሶስቱ መስክረው የለ ሶስቱ ሰው ተናግረው የለ አንተ ደግሞ አህያ ስጋ የበላ አንተ ነህ እንጂ እነሱ መቼ በሉ? እነሱ አልበሉም። እነሱ እንዴት ይበላሉ? ክለ የክለ ልጅ የክለ ልጅ የአህያ ስጋ አያደርጉም። አንተ ነህ እንጂ የበላህ አሉና መጨረሻ ላይ እንግዲህ በዛ ህብረተሰብ የአህያ ስጋ የበላ ከህብረተሰቡ ውጪ ነው። ልጆች ቢደርሱ ያ ሰውዬ የእሱን ልጆች ልጃገረዶች ለሚስትነት ማንም አያጭም። የእሱ ደግሞ ወንድ ልጆች ከደረሱ ለወንድ ልጅ ለእሱ ልጆች ሚስት ለማግኘት አይችልም። ከህብረተሰቡ የወጣ ሆኖ እድሜውን በሙሉ በዚህ ሁኔታ ቆየ። ብዙ ጊዜ ውሸት አንዳንድ ጊዜ ገኖ እውነት የሚሆንበት ሁኔታ አለ። ግን እውነት ሊሆን አይችልም፣ እውነት ሊመስል ይችላል። አመሰግናለሁ።